the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የምናሰማውን የዛሬ ቅዳሜ ከዚህም ከዚያም ፕሮግራማችንን ጀምረናል።
ኢቭን አመለካከትም ራሱ መሬት ላይ መለወጥን ሳይሆን በአቋራጭ የሚከብሩበት መንገድ የመፈለግ አመለካከትም ጭምር ነው ዴቨሎፕ እየሆነ ያለው። በሰራተኛው ሆነ በሌላው ዜጋ ሰርቶ መለወጥን ሳይሆን በአቋራጭ የመከበርን አመለካከትም እያሳደርን ያለ ነው።
በኢትዮጵያ በመሬት መሸጥ መለዋወጥ ዙሪያ ሙስና በሚል ርዕስ የተዘጋጀ ፕሮግራም አለን። ከዚያ ላይ የተቀነጨበ ነው የሰማችሁት። ጤና ይስጥልና አድማጮች፣ እንደምን ውላችሁ አምስታችኋል። ቅዳሜ ታህሳስ 16 ቀን 2008 ዓ.ም ነው። ዛሬ የማስተናገዳችሁ አዲሱ አበበ ነኝ። ንጉሡ ታምሬ ፕሮግራሙን በማቀነባበር እየመራ ይገኛል። ቀደም ሲል ለቅምሻ ያሰማናችሁ የዛሬ ቅዳሜ ልዩ ፕሮግራም ይሆናል። ከዚያ በኋላ እስከ ማጠቃለያ ዜና ያለው ጊዜ በሙዚቃ ቃና የምትዝናኑበት ይሆናል። መልካም ምሽት እመኛለሁ። አሁን ዜና።
እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የደቡብ ሱዳን ፕሬዚደንት ሳልቫኪር ነባሩን የሀገሪቱን 10 ክፍላተ ሀገር አፍርሰው በ28 አዲስ ክፍለ ግዛቶች ተክተዋል። የወሰዱት እርምጃ አስተችቷቸዋል። ሚስተር ኪር የደረሱበት ውሳኔ ከሁለት ዓመታት የእርስ በርስ ጦርነት በኋላ ባለፈው ዓመት ነሐሴ ከተቃዋሚዎች ጋር የተደረሰውን የሥልጣን ክፍፍል ስምምነት ይቃረናል ሲሉ ተቺዎች ያስረዳሉ። ፕሬዚደንቱ በወሰዱት በዚህ እርምጃ ላይ ከሽምቅ ተዋጊዎቹ አመራር በኩል እስካሁን የተሰጠ አስተያየት የለም። ኪርና የአማጽያኑ መሪ ሪክ ማቻር የሰላሙ ስምምነት በማፍረስ በተደጋጋሚ እርስ በርስ ይወነጃጀላሉ። በሶሪያ ጠንካራ ነው የሚባለው የአንደኛው ሽምቅ ተዋጊዎች ቡድን አዛዥ ደማስቆ አቅራቢያ በተካሄደ የአየር ጥቃት ተገድሏል። ዛህራን አሉሽ ትላንት ለተገደለበት የአየር ጥቃት የሶሪያ ጦር ሰራዊት ኃላፊነቱን ወስዷል። አሉሽ እስላማዊ ሰራዊት የተባለውን ቡድን የመሠረተ ሲሆን የቡድኑን በርካታ መሪዎችም በመመልመል ይታወቃል። መቀመጫውን በእንግሊዝ ያደረገውና የሶሪያን ሰብአዊ መብቶች ጉዳይ በቅርብ የሚከታተለው ድርጅት እንደገለጸው የአየር ጥቃቱ ደማስቆ አቅራቢያ በምትገኘው በኦታያ ያለውን የእስላማዊ ሰራዊት ዋና ጽህፈት ቤት ኢላማ አስገብቶ ለበርካታ ሽምቅ ተዋጊዎቹ መሪዎች መገደል ምክንያት ሆኗል ብሏል። መሪዎቹ በስብሰባ ላይ እንደነበሩም አክሎ ገልጿል። የኢራቅ መንግሥት ወታደሮች ከሰባት ወራት በፊት እስላማዊ መንግሥት ነኝ ብሎ ራሱን በሚጠራው ነውጠኛ ቡድን የተያዘችውን ራማዲ ለማስለቀቅ በከፈቱት የማጥቃት ዘመቻ ገፍተው ወደ ከተማዋ መሃል እየደረሱ ነው። በራማዲ የሚገኘውን መንግሥታዊ ተቋም ከአማጽያን ቡድኑ ማስለቀቅ የጦር ሰራዊቱን ሞራል እንደሚያጠናክር ታምኗል። ራማዲ የአንባር ክፍለ ሀገር ቁልፍ ከተማ ስትሆን ተጎራባች ግዛቶቿ በሙሉ በፈንጂ ታጥረዋል። ወታደሮች አንዳንዶቹን ተቀባሪ ፈንጂዎች ያጸዱት በአየር ድብደባ ታግዘው መሆኑን የሰራዊቱ ቃል አቀባይ ዛሬ ገልጿል። ከተማዋን ሙሉ በሙሉ ከነውጠኞች መቼ አስለቅቀው እንደሚይዙ ግን ቃል አቀባዩ አልገለጸም። ጥቂት መቶ ሜትሮች ርቀት ላይ ናቸው ከማለቱ በቀር የእስራኤል ፖሊስ እንደገለጸው ዛሬ አንድ ፍልስጤማዊ ኢየሩሳሌም ውስጥ ወታደር በስለት ሊወጋ ሲሞክር በተተኮሰበት ጥይት ተገሏል። የፖሊስ ቃል አቀባይዋ ስትናገር ወታደሮቹ ተጠርጣሪውን ሰው ተጠግተው ለማነጋገር ሲሞክሩ ጩቤውን መዞ አንደኛውን ሊወጋ ሲል ነው ተኩሰው የገደሉት ብላለች። ትላንት አርብ ደግሞ አንዲት ፍልስጤማዊት በተያዘው የምዕራቡ ዳርቻ ውስጥ በምትገኘው ሲልዋድ መንደር ወታደሮችን በመኪናዋ ልትገጭ ስትሞክር መገደሏ ተገልጿል። በጋዛ ሰርጥ አንድ የ22 ዓመት ዕድሜ ያለው ፍልስጤማዊ ድንበሩ አጥር አካባቢ ከእስራኤል ኃይሎች ጋር የፈጠረውን ትርክ ተጋግሎ ለህልፈት አብቅቶታል ተብሏል። በመጨረሻም ቤይጂንግ ሽብርተኝነትን በመደገፍ ለምትከሳት የፈረንሳይ ጋዜጠኛ የመገናኛ ብዙሃን ፈቃዷን ለማይታደስላት ቻይና አረጋግጣለች። በዚህም መሠረት ጋዜጠኛዋ በአውሮፓውያኑ ዓመት መጨረሻ ሀገሪቱን ለቃ መውጣት አለባት ማለት ነው። የሳምንታዊው የሎብ መጽሔት ዘጋቢ ኡርሱላ ጎቲዬ እንደገና ወደ ቻይና ተመልሳ ለመስራት ምቹ አይደለችም ብሏል የቻይና ውጭ ጉዳይ ሚኒስቴር በዛሬው መግለጫው። ጎቴ በቻይና መቆየት ከመረጠች ያቀረበችውን ዘገባ ማስተባበል አለባት ስትል ቤጂንግ ጠይቃለች። ጋዜጠኛዋ ምን ሲደረግ ለዚህ ዝግጁ አይደለሁም ብላለች። ጎቴ ባለፈው ወር አንድ ዘገባዋ በቅርቡ ፓሪስ የተፈጸመውን የሽብር ጥቃት ቻይና በሀገሯ ሰሜን ምዕራብ የሚገኙ ሙስሊሞችን ለመቅጣት እየተጠቀመችበት ነው ማለቷ ይታወቃል። ዜናው አበቃ።
በኢትዮጵያ በመሬት መሸጥ መለዋወጥ ዙሪያ ሙስና
ይብን አመለካከትም ራሱ መሬት ላይ መለወጥን ሳይሆን በአቋራጭ የሚከብሩበት መንገድ የመፈለግ አመለካከትም ጭምር ነው ዴቨሎፕ እየሆነ ያለው። ምን ቀዳዳ ይኖረዋል? አዋጁ ምንድን ነው? መመሪያው ምን ቀዳዳ ይኖረዋል? እንዴት ብለን ነው ብር ማግኘት የምንችለው የሚል በሰራተኛ ሆነ በሌላው ዜጋ ሰርቶ መለወጥን ሳይሆን በአቋራጭ የመከበርን አመለካከትም እያሳደርን ያለ ነው የሚል ነው። እንደውም አንድ ምሳሌ እዚህ ሰበታ ላይ ያነሱልን፣ የምን ዲግሪ የምን ማስትሬት ይበቃል አንድ የሰበታ መሬት የሚባልበት።
በቅንጫቤ ያሰማናችሁ ዝርዝር እንደሚከተለው ነው። ቀደም ሲል የሰማችሁት ከጥቂት ሳምንታት በፊት የኢትዮጵያ መንግሥት ፖሊሲና ምርምር ማዕከል የህብረተሰብ አገልግሎትና የሰው ሀብት ሚኒስቴር በመሬት መሸጥ መለዋወጥ ዙሪያ ደረስንበት ያሉትን ሙስና ከገለጡበት የተቀነጨበ ነው። ሁለቱ መስሪያ ቤቶች በመተባበር ባካሄዱት ጥናት በኢትዮጵያ ልዩ ልዩ የመንግሥት ተቋማት ውስጥ ስር የሰደደ ንቅዘትና ሙስና መስፈኑን ገልጠዋል። ይህ የመንግሥት ፖሊሲና ምርምር ማዕከል ጥናት ውጤት ባለፈው ጥቅምት ወር በመገናኛ ብዙሃን ይፋ እንደሆነ ትዝታ በላቸው ስለ ኢትዮጵያ የመሬት ፖሊሲ እንዲተነትኑና የሙስና ችግሮች እንዲቀረፉ መፍትሄ እንዲጠቁሙ የመሬት በተለይም የከተማ ልማትና ዲዛይን ባለሙያ ጋብዛ ነበር። ዶክተር አሸናፊ ጎሳይ ይባላሉ። በነገራችን ላይ ከዶክተር አሸናፊ ጋር የተደረገው ውይይት የመሬት ቅርምት ያሉትን በመቃወም አንዳንድ የኦሮሚያ ክልል ነዋሪዎች ተቃውሞ ከማሰማታቸው ግድያና እስራትም ከተከተለ በፊት ነው ወይም ከመከተሉ አስቀድሞ ነው። መስመሩን ለትዝታና ለእንግዳዋ አለቃለሁ።
በጣም አመሰግናለሁ ዶክተር አሸናፊ። መጀመሪያ እስቲ ራስዎን ያስተዋውቁን።
እሺ፣ ያው ስሜ አሸናፊ ጎሳዬ ነው የምባለው። ለረጅም ጊዜ በከተማ ልማትና መሬት ዙሪያ ምርምሮችን አድርጌያለሁ። ትምህርቴም የመጀመሪያ ዲግሪን ያገኘሁት በከተማ ፕላንና አርክቴክቸር ነው በአዲስ አበባ ዩኒቨርሲቲ። ከዛም በመቀጠል በጀርመን ሀገር የከፍተኛ ትምህርቴን የተከታተልኩት እንዲሁ በከተማ ልማትና በዲዛይን ዙሪያ ነው። የዶክትሬት ዲግሪንም እንደዚሁ በከተማ ፕላንና ልማት ላይ ያተኮረ በተለይም ደግሞ በቤቶች ልማት ላይ ነው። በሁሉም ጊዜ ትምህርቶቼን በማካሄድበት ጊዜ ጥናት ያደረግኩት በኢትዮጵያ ላይ በተለይም በአዲስ አበባ ላይ ትኩረት በመስጠት ነበረ። በስራዬ እንግዲህ ብዙውን ጊዜ ያሳለፍኩት በማስተማር ነው። አዲስ አበባ ዩኒቨርሲቲ በመምህርነት አገልግያለሁ። በትምህርት ክፍሉ ኃላፊም ሆኜ ለአንድ 4 ዓመታት ሰርቻለሁ። ከዛም ደግሞ የኮሌጁ ተባባሪ ዲን በመሆን አገልግሎት ሰጥቻለሁ። በአዲስ አበባ ዩኒቨርሲቲ በቀድሞ የህንፃ ኮሌጅ የሚባለው አሁን የኢትዮጵያ አርክቴክቸር ኤንድ አርባን ፕላኒንግ ኢንስቲትዩት ተብሏል። የአዲስ አበባ ዩኒቨርሲቲ ነው ያለው። ከዛ በመቀጠል እንግዲህ በ2007 ዓ.ም ፉልብራይት ስኮላር ሆኜ ወደዚህ ወደ አሜሪካን ሀገር በሲያትል ከተማ በሚገኘው የዩኒቨርሲቲ ኦፍ ዋሽንግተን እንደዚሁ የምርምር ስራ ካሄጃለሁ በአፎርደብል ሀውሲንግ ዙሪያ። አሁን በሲያትል በሚገኘው የመንግስት የቤቶች ስራ ድርጅት ውስጥ ከፍተኛ ኃላፊነት እየሰራሁ እገኛለሁ።
በጣም አመሰግናለሁ ዶክተር አሸናፊ ጎሳዬ ፕሮግራማችን ላይ ስለቀረቡ። እንግዲህ የዛሬ ውይይታችን መነሻ የሆነው በቅርቡ የኢትዮጵያ ፌደራል መንግስት የፖሊሲ ጥናትና ምርምር ማዕከል፣ የህብረተሰብ አገልግሎትና የሰው ሀብት ልማት ሚኒስቴር በመተባበር በተለያዩ የመንግስት ተቋማት ውስጥ በመልካም አስተዳደር ችግሮችን በመመልከት ካደረጉት ጥናት መካከል አንዱ መሬት ላይ ያተኮረ ነው። ከመሬት አያያዝ፣ ከመሬት ልማት፣ ከመሬት ፖሊሲ ጋራ በተያያዙ የተከሰቱ ችግሮችን ገምግመው ለመንግስት አቅርበዋል። በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሊቀመንበርነት የመሩት አንድ የባለስልጣናት ስብሰባ ላይ ይሄን አቅርበዋል። ይሄንን በየድረገጹ ላይ ወጥቶ አግኝተናል። እነዛን የቀረቡትን ሀሳቦች ወይንም ስሞታዎች እያሰማሁት ይተቹልኛል። በመጀመሪያ ግን ልጠይቆት ወደው በአጠቃላይ በኢትዮጵያ መንግስት የመሬት ፖሊሲ ላይ፣ በከተማ መሬትም ይሁን በገጠር መሬት ፖሊሲ ላይ ያሉትን አመለካከት ቢገልጹልኝ።
እሺ፣ በዚህ ጉዳይ ላይ እንድንወያይ ስለጋበሽኝ ላመስግንና እንዳልኩሽ በዚህ በተለይ በከተማ መሬት ዙሪያ ብዙ ጊዜን አሳልፊያለሁ፣ ጥናትን በማድረግ ምርምሮችን በማድረግ ማለት ነው። እና ብዙውን ደግሞ ህይወቴን ሳሳልፍ የኢትዮጵያ መሬት በመንግስት በተያዘበት ሁኔታ ነው የነበርኩት ማለት ነው። ዩኒቨርሲቲ የገባሁት የአውሮፓውያን አቆጣጠር በ1981 ነው። ከዛን ጊዜ ጀምሮ እስከ አሁንም ድረስ መሬት በባለቤትነት የተያዘው በመንግስት ነው። ይሄ እንግዲህ ብዙ አከራካሪ ነገር አለው። እንደምታውቂው መሬት ለአንድ ሀገር ልማት፣ እድገት ወሳኝ ሚናን ስላለው ማን ነው ሊያስተዳድረው የሚገባው? ማን ነው ሊሰጥ፣ ሊሸጥ፣ ሊለውጥ በባለቤትነት ሊይዘው የሚገባው የሚለው ነገር በእኛ ሀገር ብቻ ሳይሆን በመላው ዓለምም አከራካሪ ነው። ፖለቲካዊ ይዘት አለው። ማህበራዊና ስነ ልቦናዊ ይዘት አለው። ኢኮኖሚያዊም ይዘት አለው። በአንድ በኩል የፖለቲካውን ስትመለከችው መሬት የተፈጥሮ ሀብት ነው። በዛ አገር ውስጥ የተወለዱ ዜጎች ሁሉ በእኩልነት ሊጠቀሙበት ይገባል። ስለዚህ እንደውም ሊሸጥም ሊለወጥም አይገባውም የሚል አስተሳሰብ፣ የግራ ዘመም አስተሳሰብ አለ በአንድ በኩል። በሌላ በኩል ደግሞ አይ መሬት እኮ እንደ ማንኛውም የምርት ግብአት በግብአትነት የሚውል ነው። በመሬቱ ላይ ያለውን ማዕድን ቆፍረን ካላወጣን፣ ነዳጁን ቆፍረን ካላወጣን፣ መሬቱን አርሰን አልምተን ሰብል ካላመረትንበት፣ እላዩ ላይ ገንብተን ኢንዱስትሪ ምርት ካላመረትንበት፣ ቤት ገንብተን ለአገልግሎት ካላዋል ነው ምንም እኮ ዋጋ የለውም። እዛ ላይ ጉልበት ፈሶበት፣ እውቀት ፈሶበት ሲለወጥ መሬቱ ዋጋ አለው ማለት ነው። የገበያ ዋጋ ይኖረዋል። ስለዚህ መሸጥ መለወጥ ይገባዋል እንደ ማንኛውም ሸቀጥ የሚሉ ደግሞ የገበያ ስርዓትን የሚከተሉ በዛ አይነት እይታ ያዩታል ማለት ነው። ስለዚህ ኢኮኖሚ ጠቀሜታው እዚህ ጋር ይታያል ማለት ነው። ለተለያየ አገልግሎት ስናውለው ኢኮኖሚያዊ ጠቀሜታው ከፍተኛ ነው። ስለዚህ በብዛት የሚይዙ ሰዎች፣ የሚሸጡ የሚለውጡ ተጠቃሚዎች ናቸው። ሌላው ደግሞ በእኛ ሀገርም እንደምታስታውሽው የመሬት ባለቤት መሆን ማለት በማህበረሰቡ ዘንድ ከፍተኛ ተቀባይነትን ማግኘት ነው። ገሌ ባለ ርስት ነው፣ ማህበረሰቡ ቦታ አለው ማለት ነው፣ ተቀባይነት አለው ማለት ነው። ለባለቤቱም ደግሞ የመሬት ባለቤት ነኝ ሲል ስነ ልቦናዊ እርካታን ይሰጠዋል፣ ኩራትን ይሰጠዋል። እና መሬት የኩራት ምንጭ ይሆናል ማለት ነው። አሁን እንግዲህ በአጠቃላይ የእኛ አገር ምንድን ነው፣ ይህንን ሁሉ ነገር ጠቅሎ በመያዝ መንግስት ሰጪ፣ መንግስት አከፋፋይ፣ መንግስት ከልካይ የሆነበት ስርዓት ውስጥ ነው የገባ ነው። እንግዲህ ከደርግ ጊዜ ጀምሮ ማለት ነው። እና በጣም የሚያሻማ አሁን ለሶስተኛ ጊዜ ነው እንግዲህ የሊዝ አዋጁ ኢህአዴግ ስልጣን ላይ ከወጣ በኋላ ሲታደስ ማለት ነው። እና እዛ ላይ የመጀመሪያው ገና የመግቢያው ሀሳብ ላይ ሁለት የሚጋጩ ነገሮችን ያስቀምጣል። መሬት የህዝብና የመንግስት የጋራ ሀብት በመሆኑ ይላል። የመንግስት ሀብት ነው፣ ህዝብ ማለት ፐብሊክ ኦነርሺፕ ነው። እንግዲህ ለመግለጽ የተሞከረው መሸጥ መለወጥ አይቻልም ይላል። እዛው ላይ ምንም አረፍተ ነገር ሳያበቃ ምን ይላል? ይህም አገሪቱ ከምትከተለው የነጻ ገበያ የኢኮኖሚ ፖሊሲ ጋር በማጣጣም ይላል። ሁለቱ ነገሮች በፍጹም የሚጣጣሙ አይደለም። ቅድም ከነገርኩሽ መሰረታዊ ሀሳብ ስትነሺ በህዝብና በመንግስት ከተያዘ የጋራ ነው፣ ሁላችንም የምንጠቀምበት ነው። የገበያ ስርዓትን የሚከተል ኃይል ሊሆን አይችልም። በዛ አይነቱ የገበያ ስርዓት ከሆነ የሚከተለው መሬትም በግለሰቦች ተይዞ የነጻ ይዞታ ኖሮ ገበያ ላይ ቀርቦ ገበያ በሚሰጠው ዋጋ የሚሸጥ የሚለወጥ ሊሆን ይገባዋል ማለት ነው። እና የገበያ ስርዓትን መከተል እና የመንግስት ይዞታን ሁለቱን አጣጥሞ መሄድ ግን አስቸጋሪ ነው። ለዚህም ነው እንግዲህ ለብዙ ችግር እየተጋለጥን ያለ ነው ብዬ ገምታለሁ።
እሺ፣ ያቀድነው የመንግስት መርማሪ አካል ያቀረበውን ሀሳብ በዛ ላይ ለመወያየት ነው እንጂ ዘለቅ ብለን ሌላም ጥያቄ አቅርቤሎት ብንወያይ መልካም ነበር። ግን በውይይታችን ውስጥ ይመጣል ብዬ አስባለሁ። አሁን የጠቀሱት እንግዲህ ይሄ የመንግስት ፖሊሲ ጥናትና ምርምር ማዕከል የህብረተሰብ አገልግሎትና የሰው ሀብት ልማት ሚኒስቴር በመተባበር አደረጉ የተባለው ጥናትና ያቀረቡት ሀሳብ በመሬት አጠቃቀም ላይ በመንግስት ባለስልጣናትና በሹማምንት በመሸጥ በመለወጥ ቀደም ሲል እርስዎ ከገለጹት ፖሊሲ በተጻራሪ ማለት ነው በአጠቃቀም ላይ ያለውን ችግር ነው። እስቲ የመጀመሪያውን ላሰማዎት።
ክልሎች በታዩ የመሬት ልማት ማናጅመንት ዘርፍ ተስተውለዋል። አንዱ ለጨረታ መቅረብ የሚገባቸው መሬቶች አለማቅረብ ነው። ውስንነት አለ። ይሄም ሆን ተብሎ የተወሰኑ ሰዎች ብቻ እንዲጠቀም ከማድረግ አንጻር የሚሰራ ስራ ነው። ሌላው ለድርድር በሚያመች መንገድ በጅምላ ለጨረታ ማቅረብም አለ። ሁሉንም መረጃዎች ሳያካትቱ ወደ ጨረታ ማውጣትም አለ። የተወሰነ አካል ብቻ መረጃዎች እንዲያገኝ ከማድረግ አንዳንድ ቦታዎች ደግሞ ለሕዝብ ይፋ ባልሆነ ቦታ ማስታወቂያ መለጠፍ የሊዝ ጨረታ አዋጁን ሰው እንዳይ በሚያደርግ መልኩ የሚወጣ አለ። ሌሎች ፋይሎቹን ሆን ብሎ የመደበቅ አለ። በመሬት ላይ የምናየው ሰፊ ችግር ማለት ነው።
ይሄንን እንግዲህ እስቲ ቀደም ብለው ካቀረቡት የሊዝ አዋጁ መሬት የህዝብና የመንግስት የጋራ ሀብት፣ ይህም አገሪቱ የነጻ ገበያ ኢኮኖሚ ፖሊሲ የምትከተለው ጋር የሚጣመር ነው ከሚለው ጋር እስቲ አያይዘው ለምንድን ነው ይሄ ችግር የተፈጠረው የሚለውን ይተንትኑልን።
እንግዲህ ሙሉ ለሙሉ የመሬት አቅርቦቱን የተቆጣጠረው አንድ አካል ነው። ያም አካል መንግስት ነው። እነዚህ አሁን የተዘረዘሩት ችግሮች የኪራይ ሰብሳቢነት ችግር፣ ለጨረታ መቅረብ የሚገባውን መጠን ለህዝቡ አለማሳወቅ ውስንነት፣ ለድርድር በሚመች መልኩ በጅምላ ለድርድር ማቅረብ፣ እነዚህ ሁሉ የሚያሳዩት ምንድን ነው? ምልክቶቹ ናቸው የችግሩ። ችግሩ በመሰረቱ ያለው ስርዓቱ ላይ ነው። የመሬት ይዞታ ስርዓቱ ራሱ ችግር አለው። በአንድ የቧንቧ መስመር የተዘረጋ በዛ ብቻ የሚገኝ ከሆነ እንደ ልብ ሌላ አማራጮችን ግራና ቀኝ አይቶ መግዛት የማይቻልበት ሁኔታ ላይ ከተደረሰ እነዚህ ሰዎች ከሚገባቸው በላይ ስልጣን ተጎናጽፈዋል ማለት ነው። ስለዚህ በተቻላቸው መጠን ያን ስልጣናቸውን ተጠቅመው በአቋራጭ ሊበለጽጉ ይፈልጋሉ። እና ችግሩ ያለው ከይዞታው እንጂ ካፈጻጸሙ ብቻ አይደለም ባይ ነኝ እኔ። የዋናው ችግር ምልክቶቹ ናቸው። የገበያ ስርዓትን የምንከተል ቢሆን ኖሮ፣ የዲሞክራሲያዊ ስርዓትን የምንከተል ቢሆን ኖሮ የሰዎችን የንብረት ማፍራትና የንብረት ይዞታ መብትን ማክበር ነው እንግዲህ በዲሞክራሲያዊ ስርዓት ቁጥር አንድ ተብሎ የሚጠቀሰው። ሰብአዊ መብቶችን ከማክበር ቀጥሎ በተጓዳኝ ምንድን ነው የምትሰጫቸው መብት? ንብረት የማፍራት ንብረት ባለቤት የመሆንን መብት ማረጋገጥ ነው። በኢትዮጵያ ያለው ስርዓት ግን ያንን መብት ያረጋገጠ አይደለም። ምክንያቱም የገጠርም ይሁን የከተማውን መሬት በባለቤትነት የያዘው መንግስት ነው። የሚሰጥ መንግስት ነው። የሚነሳ መንግስት ነው። ገበያ አይደለም ዋጋ የሚወሰነው። በአንድ መንግስት ስለሆነ የሚመጣው ሌላ ምንም አማራጭ የለም። ያንኑ የቀረበውን ነገር ተሻክቶ መውሰድ ነው።
ዶክተር አሸናፊ፣ ይሄ ኮሚሽኑ ያቀረበው ሪፖርት በሰፊው የመሬት ደላሎች ብዛት በአገሪቱ ይታያል ይላል። አንዳንዴ እንደውም የመንግስት ኃላፊዎችን ከማናገር ይልቅ ደላሎችን ማናገር እንደሚቀል። እንግዲህ እንደዚህ ከሆነ መሬት ይሸጣል ማለት ነው፣ ይሸጣል፣ ይለወጣል ማለት ነው። አንዱን ሌላ ከዚሁ ከኮሚሽኑ ያገኘነውን ድምፅ ላሰማዎት እስቲ።
የተወሰኑ ከተሞች ጨረታ በአንድ ቦታ ላይ ተሳትፎ አንድ ሰው አንድ በተወሰነ ደረጃ አሸንፎ ይወስዳል። ነገር ግን በክልላችን አንድ ሰው በብዙ የጨረታ ቦታዎች ላይ ይሳተፋል። ይሄ ደግሞ የሚሆነው በደላሎች እየተመራ እየታገዘ ይህን ቦታ ልታሸንፍ ልትወስድ ትችላለህ የሚል ነገር አለ። እዚህ ውስጥ የኛ አመራር ሚና ምንድን ነው ብለን በምናይበት ጊዜ ደላሎቹና አመራሮቻችን መካከል ግንኙነት የመፍጠር እና እነዚህን ሁኔታዎች ግልጽ ባልሆነ አሰራር ለአጫራቹም ግልጽ ባልሆነ አሰራር ሰዎች በተደጋጋሚ ጨረታ እያሸንፉ የሚወስዱባቸው ሁኔታዎች እየታዩ ነው ያሉት።
አሁንም ችግሩ ያለው እኔ እንደሚመስለኝ ለምን ይሄ ሆነ? በነጻ ገበያ ውስጥ እኮ ይሄ ነገር የለም። ደላሎች ይኖራሉ፣ ትክክል ነው። መሬትን ዋናው ነገር ምንድን ነው? እነሱ ደላሎች የሚኖሩት ነው መሬት ማሻሻጥ ነው ስራቸው። አሁን ያለው ነገር ምንድን ነው? ደላሎቹ መሬት አይደለም የሚያሻሽቱት። በእኛ ሀገር የደላሎቹ ዋነኛ ስራ መሬት ፈላጊውን እና መሬት ሰጪውን የመንግስት ባለስልጣንን ማገናኘት ነው። በሁለቱ መካከል እንደ ድልድይ ሆነው ነው የሚያገለግሉት። ይህኛው ጥቅም የሚያገኝበትን መንገድ ወይም መሬቱን የሚያገኝበትን መንገድ ደላሎቹ ያሳዩታል። እኔ አገናኝሃለሁ ከባለስልጣኑ ጋር፣ ምን እንደምትሰጠው እኔ እነግርሃለሁ፣ እንዴት እንደምታገኝ እኔ እረዳሃለሁ። ይህንን ነው የሚያደርጉት። በሌላውም ዓለም እዚህም አሜሪካን ሀገር ባለንበት መሬትና የሚያሻሽጡ ሰዎች አሉ። ስራቸው ነው። የእነሱ አገልግሎት ምንድን ነው? እኔ መሬት መግዛት እፈልግ እሄዳለሁ፣ እንዲህ አይነት አካባቢ መሬት ወይም ቤት መግዛት እፈልጋለሁ እለዋለሁ። የእሱ ስራ ለሽያጭ የቀረቡ ቦታዎችን ለይቶ አውቆ ይሄ ቦታ ይሄ ያለ ዋጋው እንደዚህ ነው፣ በዚህ ብትገዛ እንደዚህ ያዋጣል፣ የገበያ ዋጋ እንደዚህ ነው፣ ይወጣል ይወርዳል፣ ምን ብሎ አስረድቶኝ እንድገዛ ይረዳኛል። ለመርዳት ነው ዋናው እዛ ጋር የሚሆነው እንጂ ከዛ ሰውዬ ጋር ተመሳጥሮ ከእኔ ገንዘብ ተቀብሎ በዛኛው ጉቦ በመስጠት ያልሆነ ጥቅም የማገኝበትን መንገድ ሊያመቻች አይደለም። እኛ ሀገር ግን ስርዓቱ ስለተበላሸ ከከፍተኛ ባለስልጣን እስከ ዝቅተኛ ያሉት ይህንኑ ስለሚያራምዱ እኔ አሁን አንድ የቢሮ ሰራተኛ የማውቀው ከላይ ያለው ሰው እንዲህ አይነት ቦታን በተመለከተ ይህንን ሰው እባክህን እርዳው ብሎ ሲያዘኝ እና ያንን ካስፈጸምኩኝ እኔስ ተጠቃሚ የማልሆንበት ምክንያት ምንድን ነው ብዬ መጠየቅ እጀምራለሁ። እና ከላይ እስከ ታች ያለ ነው። እና የስርዓቱ መንቀዝ የስርዓቱ መበላሸት ምልክቶች እንጂ እነዚህ በራሳቸው ችግሮች አይደሉም። ስለዚህ ይሄን ችግሩን በደንብ እየነቀሱ አውጥተውታል። አሁን ያልሻቸው የጥናት ባለሙያዎች በእውነት የሚደነቅ ስራ ነው የሰሩት። ችግሮቹ ግን ከዛ ያልፋሉ። መፍትሄ መፈለግ ደረጃ ሲኬድ ግን ስርዓቱን መቀየር ማስተካከል ይጠይቃል። ይኸውልሽ ለሶስተኛ ጊዜ እኮ ነው ኢህአዴግ ከገባ የሊዝ ፖሊሲው የተለወጠው። ዋናው ነገር የችግሩ ምንጭ ምንድን ነው ብለው ሄደው ከዚህም ዘለቅ ብለው ሄደው ያንን የመለወጥ ነገር ውስጥ እስካልገቡ ድረስ አይ ቲንክ ችግሩ የሚቀጥል ይመስለኛል። እና የደላላውን በይው፣ ይሄ ኪራይ ሰብሳቢነት የሚሉትን ነገር በይው፣ ሁሉም ነገር የዛ ነጸብራቆች ናቸው ባይ ነኝ።
እንግዲህ ልክ አሁን ቀደም ሲል እርስዎ እንዳብራሩት ዶክተር አሸናፊ፣ መሬት ሰዎች በአቋራጭ የሚከብሩበት ነው ይላል የኮሚሽኑ ግኝት። እንደውም እንደ አንድ እንደ መፈክር ዩኒቨርሲቲ ከመሄድ ይልቅ አንድ የሰበታ መሬት እንደዚህ የሚል አይነት ንግግር እንዳለ ከዛም በላይ መሬትን በተመለከተ ወገንተኝነት እንዳለ የአንድ አካባቢ ሰዎችን ብቻ ተጠቃሚ ለማድረግ እንደሚሞከር ኮሚሽኑ ገልጿል። አንዳንድ ክልሎችንም እንደ ምሳሌ ጠቅሷል። እና ቀደምም ወደ መፍቴው ይሄዱ ነበር። ምን ቢደረግ ነው? ምን በምን ሁኔታ ነው የኢትዮጵያ መንግስት ይሄንን ማስተካከል የሚችለው? በነገሮት ላይ እንዲህ አይነት ነገር በጣም የተለያየ ሐሳብ ነው። እንዲህ አይነት ግምገማ በሚካሄድበት ጊዜ አንዳንድ ሰዎች ኢህአደግ ወደ ስልጣን ከመጣ ምርጫ ባሸነፈ ቁጥር በተለያዩ አገሪቱ ውስጥ ባሉ ችግሮች ቃል ይገባል፣ ይሄንንም አርማለሁ ያንንም አርማለሁ ይላል። ይሄ ኮሚሽን ይፋ ያደረገው በልዩ ልዩ ጉዳዮች ላይ፣ በፍርድ ቤት ላይ፣ በሰብአዊ መብት ላይ፣ ፍትሃዊ የሆነ አስተዳደር ላይ ያቀረባቸው ሀሳቦች አሉ። አንዳንድ ሰዎች እንዲሁ ይወራና ይቀራል፣ ኢህአዴግ እስከሚቀጥለው ምርጫ ድረስ ምንም አይሰራም ይላሉ። አንዳንድ ሰዎች ደግሞ አይ እንደዚህ አይነት አይተናናቅም ግልጽ ብሎ የወጣበትና አንድ መፍትሄ ለመውሰድ መንግስት እቅድ ያደረገበት ነው ይላሉ። አንድ በዛ ላይ እስቲ አስተያየቶን ይስጡኝ። አገር ውስጥ ሲሰራ እንደነበረና በዚህ በተለይ በመሬት ዙሪያ ባለሙያ እንደመሆኑ፣ ሁለተኛ ወደ መፍትሄ እንሂድ። እንዴት ነው ኢትዮጵያ ውስጥ ያለው የመሬት ችግር መሬት ህዝብን ለማጉላላት ህዝብን ለማፈናቀል መዋሉ የሚቆመው እንዴት ነው?
ወደዛ መጣለሁኝ። የመጀመሪያው ያነሳሽው የወገንተኝነት የቡድንተኝነት የአንድ አካባቢ ሰዎችን ብቻ ተጠቃሚ ለማድረግ የሚሞከርበት ሁኔታ አለ ብለው በይፋ ራሳቸው ያወጡት ነገር ነው። ትክክለኛ ፋይንዲንግ ነው። ይሄ ሁሉ ተቃዋሚዎቹም ይሆኑ የጥናት ያካሄዱ ሰዎቹም ይሆኑ ይሄንን ነገር ሲሉት የነበረው ነው። የዚህ ምንጩ ምንድን ነው? ስርዓቱ በራሱ ቤዝ ያደረገው በወገንተኝነት ላይ ነው። መሰረቱ እኮ ይሄ ነው። የስርዓቱ መሰረት የአንድ አካባቢ ሰዎች ተሰባስበው ነው እንግዲህ እንደ ፖለቲካ ድርጅት ሆነው እየሰሩ ያለው። ስለዚህ በዛ አማካይነት ወደ ስልጣን የሚመጣ ሰውዬ የሚጠበቅበት ምንድን ነው? ያንን የወከለውን ቡድን የወከለውን ብሔር በተቻለው መጠን ማገልገል ነው። ስለዚህ የስርዓቱ መሰረቱ የፖለቲካ ስርዓቱ የአስተዳደር ስርዓቱ መሰረቱ ይሄ ቡድንተኝነት ነው። በፖለቲካ አስተሳሰባቸው በርዕዮተ ዓለማቸው የተሰባሰቡ ሰዎች አይደሉም ፖለቲካውን እየመሩ ያሉት። በብሔራቸው ወይም በቋንቋቸው ተሰባስበው የአንድ ብሔር ተወላጆች አንድ አይነት አይዲዮሎጂ ይኖራቸዋል ተብሎ መጠበቅ የሚገርም ነገር ነው። ሶ ኤኒዌይስ መሰረቱ የስርዓቱ መሰረት በዚህ ላይ ነው እና ችግሩም ደግሞ ሲንጸባረቅ ኤግዛክትሊ ይህንን ነው የሚያሳየው። ስለዚህ ቡድንተኝነት፣ ወገንተኝነት፣ ያን ለአንድ ወገን የማድላቱ ነገር በሁሉም እኮ በመሬት ይዞታ ብቻ አይደለም እኮ ስራ ለማግኘትም ከተፈለገ ይሄ ነው የሚጠበቀው ነገር ይሄ ነው። ስራ ለማግኘት ማነህ፣ ምንድነ፣ የተወላጅ ነህ፣ የት አካባቢ ነህ፣ የተወሰኑ መስሪያ ቤቶች ውስጥ የተወሰነ ክልል ሰዎች ዶሚኔት አድርገው የሚይዙበት ሁኔታ ይታያል። የመሬት ስርዓቱ አዋጁን በምታይበት ጊዜ በሁለት ይከፍለዋል። አንዱ በጨረታ ይላል፣ ወይም ደግሞ በድርድር ነው። በደላላ ሂደቱን የሚያውቀው ምን የሚለው ሰው በድርድር ሄዶ መሬት እንዴት በቀላሉ እንደሚያገኝ ያውቀዋል። ሌላው ግን ጨረታ ጠብቆ መዋለ ንዋዩን እዛ ላይ አፍሶ መሬት ለማግኘት ይንገታገታል። አንድ የመጨረሻው ጊዜ የወጣ ጨረታ የተሰጠበትን ዋጋ ሳይ እጅግ በጣም ነው የደነገጥኩት። ለአንድ ካሬ ሜትር አንድ ሜትር በአንድ ሜትር ለሆነ ማለት ነው አንድ ካሬ ሜትርን ማለት 65,000 ብር ነው የሰጠው። ከአሜሪካን አገር ዋጋ አሁንን ያለሁበት ከተማ እጅግ በጣም በፈጣንነቱ እያደገ የለማ ካለ ከተማ ዋጋ ጋር እንኳን ሲነጻጸር ያ እጅግ በጣም ከፍተኛ ነው፣ እጅግ በጣም ውድ ነው። እና ይሄ ሊሆን የቻለበት ምክንያት ምንድን ነው? ሁሉ አማራጮች ሲዘጉበት መንገዱን ሳያቅ ይሄ ሰውዬ ምን ማልማት ካለብኝ እዛ ሀገር ቦታ ይዤ የሆነ ስራ መስራት ካለብኝ ይህንን መክፈል አለብኝ ብሎ እንዲህ ነው የተደረገው። ሶ ሌላው የጓዳ መንገዱን ሞስት ፕሮባብሊ ያላወቀ ሊሆን ይችላል እንደ አይነቱ ሰው እንደዚህ አይነት ዋጋ ከፍሎ ንብረት ለመያዝ የሚሞክርበት ሁኔታ ማለት ነው። ሶ ቅድም ወዳነሳሽው ይሄ እነዚህ ችግሮችን በይፋ አውጥቶ መነጋገሩ ምናምን፣ አሁን ይሄ ጥናቱ አንድ ነገር ነው። ከጥናቱም በፊት እኮ ኢህአዴግ ራሱን በሚገመግምበት ጊዜ በብዙ ነገር ችግር እንዳለ አስቀምጧል። ከችግሮቹ አንዱ ይሄ የሙስናው ነገር ነው። በከፍተኛ ደረጃ ሙስና እንዳለ፣ አላግባብ መበልጸግ እንዳለ በድርጅታቸው ስብሰባ ላይ በይፋ ተቀብለውታል። ተቃዋሚዎቹም የሚሉት ይሄንኑ ነው። ይሄ ስርዓት ህዝብን ከማገልገል ይልቅ የተወሰኑ ግለሰቦችን እያበለጸገ ነው ያለው። ስለዚህ የስርዓት ለውጥ መደረግ አለበት ነው። ሌላው የቀረበው ነገር የአቅም ማነስ አለ ነው። የኢህአዴግ አካሄድ ምንድን ነው? የፖለቲካ ታማኝነቱ እንጂ ሙያዊ እውቀቱ አይደለም ወሳኝነት ያለው የሚል እምነት አላቸው። በዚህም ምክንያት ከባለሙያ ጋር መስራት ስለማይችሉ ደጋፊዎቻቸው የሆኑ በምንም ተደግፈው ስልጣን ላይ ስለሚወጡ እነሱ ደግሞ መሬት አስተዳደርንም ይሁን ሌላ አስተዳደርን በብቃት መምራት ስለማይችሉ የዚህ ችግር በከፍተኛ ሁኔታ የተንጸባረቀበት ነው። እነሱም የሚያምኑት ነው። ስለዚህ ይሄ መቀየር ካለበት ሁሉንም ኢትዮጵያዊ የሚያሳትፍ ባለሙያን አክብሮ የሚቀበል ስርዓት ያስፈልገናል ማለት ነው። ሌላው የባለስልጣናት ተጠያቂነት አለመኖር ነው። ተጠያቂነት የሚመጣው ነው በዲሞክራሲያዊ ስርዓት ነው። ህዝቦች የሚፈልጓቸውን ሰዎች መርጠው ወደ ስልጣን ሲያወጡ፣ ሳይፈልጓቸው ደግሞ ሊያወርዷቸው የሚችሉበት ስርዓት በሚዘረጋበት ጊዜ ነው ተጠያቂነት ሊመጣ የሚችለው። ስለዚህ እነዚህ ሰዎች የሚፈሩት የሚያከብሩት የፖለቲካ ድርጅታቸውን ብቻ ነው። ወደ ስልጣን የሚያመጣቸው ከስልጣን የሚያባረራቸው ኢህአዴግ እንጂ ህዝቡ አይደለም። ስለዚህ የህዝብ የበላይነት የህዝብ ተሳታፊነት ያለበት ስርዓት ማምጣቱ ለኢትዮጵያ እድገት ወሳኝ ነው። ሌላው ላሰምርበት የምፈልገው ነገር ምንድን ነው? በሀገራችን ፈጣንና አስተማማኝ እድገት ለማምጣት የመሬት ስርዓቱ መቀየር አለበት። ሰዎች ለማልማት ይፈልጋሉ። መሬት እንደ ልብ ማግኘት ይገባቸዋል። መሬቱን አግኝተው አልምተው ስራ እድል ፈጥረው ኢኮኖሚውን ማንቀሳቀስ የሚችሉ ሰዎችን ማገት የለብንም በመሬት ምክንያት። ያ አንድ መለወጥ አለበት በከተማ ስርዓቱ። የገጠሩን መሬት ይዞታ ሰውን ገጠሬ ሆኖ እንዲቀር አድርጎታል። የሚገርምሽ ነገር በአፍሪካ በከተማ እድገት የመጨረሻው ደረጃ ካሉት ሀገሮች ነን፣ በዓለምም ጭምር ማለት ነው። 90 ሚሊዮን ህዝብ ኖሮን በከተማ የሚኖረው ወደ 17.5 ሚሊዮን ብቻ ነው። ይሄ ማለት እንግዲህ ከ85% በላይ የሚሆነው ህዝባችን የሚኖረው ወይም የሚተዳደረው በግብርና ነው። መቀየር አለበት። ይሄ መለወጥ አለበት። ይሄ ሊለወጥ የሚችለው ምንድን ነው? የከተማ እድገታችንን ስናፋጥን የገጠር ያለውም ሰው ደግሞ ከመሬቱ ጋር ተጣብቆ እንዲኖር ማድረግ የለብንም። በዚህ ያለው አሁን ባለው የመሬት ስርዓት ምንድን ነው የሚባለው? ይሄ ሰርፕለስ ሌበር ትርፍ የሰው ኃይል ገጠር ውስጥ ነው ያለው። ያንን የሰው ኃይል አሰልጥነን ወደ ኢንዱስትሪ፣ ወደ ማይኒንጉ፣ ወደ ሰርቪሱ መቀየር እስካልቻልን ድረስ ኢኮኖሚያችን ሊያድግ አይችልም። እኛ አንድ ከተማ ይዘን የተወሰኑ ህንጻዎችን ገንብተን የባቡር መስመር ዘርግተን የሁላችሁ አዲስ አበባ ከአውሮፓ ከዚያ ከምን ካሉ ከተሞች ጋር የምትወዳደር ነች ናት። ቀጥሎ ያለው ከተማ የት ነው? ስንት ህዝብ ነው የሚኖረው? እንግዲህ ድሬዳዋን ብንወስድ፣ ሐዋሳንም ብንወስድ፣ ባህር ዳርንም ብንወስድ አንዳቸውም 500,000 እንኳን ህዝብ የላቸውም። የአፍሪካ አማካይ የከተማ ልማት ከ40% በላይ ነው። እኛ ግን 15% ነን። ይሄ እጅግ ሊያሳስበን ይገባልና ለውጦች መምጣት አለባቸው። ለውጦቹ የሚመጡት የመንግስት የፖለቲካ ስርዓቱ ለውጥ መምጣት አለበት። ህዝብን ማሳተፍ ወሳኝ ነው። ባለስልጣኖች ተጠያቂነትን የምንዘረጋበት የዲሞክራሲ ስርዓት ማምጣት እውነተኛ የሆነ ኢትዮጵያን የመለወጥ ኢትዮጵያን የማሳደግ ኢትዮጵያ ውስጥ ዘላቂ ሰላም እንዲመጣ የሚፈልጉ ከሆነ ሁሉን የሚያሳትፍ ፍርአት መዘርጋት ወደሚያግባቡን ወደሚያስማሙን ጉዳዮች እንድንሄድ ፍርአት ማበጀት ሆደ ሰፊ ሆኖ ሁሉንም ለማስተናገድ በሩን መክፈት ይገባል የሚል አስተያየት ለመስጠት ነው። እጅግ አድርጌ አመሰግናለሁ።
እሺ፣ ዶክተር አሸናፊ ጎሳዬ በከተማ ልማት በከተማ ዲዛይን ባለሙያ በጣም አመሰግናለሁ ስለሰጡኝ ቃል።
እኔም አመሰግናለሁ። እግዚአብሔር ይስጥልኝ።
ትዝታንና እንግዳዋን አመሰግናለሁ። አድማጮች፣ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። የቅዳሜ ታህሳስ 16 2008 ዓ ም ከዚህም ከዚያም ፕሮግራም ነው የምትከታተሉት። የሙዚቃ ቃና ይቀጥላል። በነገራችን ላይ ትላንትና እዚህ ወይም በአውሮፓ የፈረንጆቹ ገና ተከብሯል። የገና ስሜት ደግሞ በአንድ ጊዜ ተሟጦ የሚያልቅ አይደለምና ጽዮን ግርማ በዛሬ የሙዚቃ ቃና ዝግጅቷ አንዳንድ የክሪስማስ ማለትም የገና በዓልን የሚመለከቱ ሙዚቃዎች እንዳዘጋጀች ተስፋ አደርጋለሁ። ለማንኛውም መልካም ቆይታ።
We wish you Merry Christmas and Happy New Year. ህጻናት መልካም ገናና መልካም አዲስ አመት ለሁሉም የተመኙበት ዝማሬ ነው። እንደምሰነበታችሁ የተወደዳችሁና የተከበራችሁ ውድ የሙዚቃ ቃና አድማጮች፣ ኢትዮጵያውያን ገናን ለመቀበል ገና 15 ቀናት ይቀሩናልና የዛሬው እንኳን አደረሳችሁ ዝማሬ በምዕራባውያን የቀን አቆጣጠር ለሚጠቀሙ የገና በዓልን ከሐሙስ ጀምረው እስከ አዲስ አመት ለሚያከብሩት ሁሉ ነው። ከትላንት በስቲያ ሐሙስ ዋዜማ ሁለት ጀምሮ የገና በዓልን በድምቀት እያከበሩ ነው። የጌታችን ኢየሱስ ክርስቶስ የልደት በዓልን ለማክበር የሚደረገው ይህ ዝግጅት እዚህ አሁን እኔ የምገኝበት ዋሽንግተን ዲሲን በተንቆጠቆጡ መብራቶችና ጌጣጌጦች አድምቋታል። በዓሉ ገና አንድ ወር ሲቀረው መወራት የጀመረው ይህ በዓል ሁሉም በየቤቱ ደጅ ላይ የተለያዩ መብራቶችን በመትከል ለበዓሉ ያላቸውን ዝግጅት ይጀምራሉ። ገና የቤተሰብ በዓል ነው። ሳምንቱን በሙሉ በየሜትሮ ጣቢያ ውስጥ፣ አውቶቡስ መሳፈሪያ፣ ወደ አየር መንገዶች በሚሄዱ የባቡር መስመሮች ላይ ሻንጣ የሚጎትቱ ሰዎችን ስመለከት ነበርና ሁሉም በዓሉን ከቤተሰቡ ጋር ለማክበር በጥድፊያ ሲጓዝ ነበር ያስተዋልኩት። ዛሬ የገናን በዓል አክብረው አዲስ ዓመትን እየጠበቁ ነው። በየገበያ ቦታው፣ የሬዲዮ ጣቢያዎች፣ ዘፈን በሚሰማበት ቦታ ሁሉ ከገናና ከአዲስ ዘመን ጋር የተያያዙ ዜማዎች ይከፈታሉ። እኔም ዛሬ መራርጬ የማስደምጣችሁ የገና ዜማዎችን ነው። ጂንግል ቤል የተሰኘው ዜማ አሜሪካውያን በቀዝቃዛው የክረምት ወቅታቸው የሚዘምሩት የታወቀ ዜማቸው ነው። እስቲ ዶሊ ፓርተን ጂንግል ቤል ስትል የተጫወተችውን የገና ዜማ ላስደምጣችሁ። On bobtail ring, making spirits bright. What fun it is to ride and sing a sleighing song tonight.
በ1964 ዓ.ም የተመሰረተው የማይክል ጃክሰን ቤተሰቦች የሙዚቃ ቡድን ጃክሰን 5 የተሰኘው በ1970 ዓ.ም ሳንታ ክላውስ ኢዝ ካሚንግ ቱ ታውን ሲሉ በጋራ አንድ መዝሙር ወይም አንድ ዜማ ሰርተዋል። እስቲ አብረን እናዳምጣው። Every day will be like holiday. William Bell ዜማ ነው። መልካም ገና፣ መልካም አዲስ አመት በአሉን በአውሮፓውያን ዘመን አቆጣጠር ለምታከብሩ ሁሉ። Brenda Lee, Rockin' Around the Christmas Tree ስትል ያዜመችው ዜማ የታወቀ ዜማዋ ነው። የገና በዓል ሲደርስ አሁን ባለው የገና ወቅትን ጭምር በየሬዲዮ ጣቢያዎቹ ከሚከፈቱ ተወዳጅ ዜማ ውስጥ ነው Rockin' Around the Christmas Tree።
walking around the Christmas tree at the Christmas party hop. Mistletoe hung where you can see every couple tries to stop. Rocking around the Christmas tree, let the Christmas spirit ring.
Stevie Wonder, Someday at Christmas, Silenal.
Someday at Christmas, men won't be boys, playing with bombs like kids play with toys. One warm December, our hearts will see a world where men are free. Someday at Christmas, there'll be no wars, when we have learned what Christmas is for, when we have found what life's really worth, there'll be peace on earth. Someday all our dreams will come to be.
Paul McCartney ወደ አቀነቀነው ሌላ ዜማ ነው የሚሻገረው Wonderful Christmas Time.
Spirits up, we're here tonight, and that's enough. Simply having a wonderful Christmas time. Simply having a wonderful Christmas time. The party's on, the feeling's here, that only comes this time of year. Simply having a wonderful Christmas time. Simply having a wonderful Christmas time. The choir of children sing their song. Simply having a wonderful Christmas time.
Whitney Houston, Joy to the World, የታወቀ የበዓል ዜማ ነው።
Joy to the world, the Lord is come. Let earth receive her King.
ተወዳዳችሁና የተከበራችሁ ውድ አድማጮቻችን ለዛሬ የምዕራባውያን የገና በዓል ምክንያት በማድረግ የመራረጥኳቸውን የበዓል ዜማዎች ሳስደምጣችሁ ነበር። የተመደበልኝ ያየር ሰዓት ተጠናቋል። በሚቀጥለው ሳምንት ሌሎች ምርጥ ምርጥ ሙዚቃዎችን መራርጬ ይዤላችሁ እመጣለሁ። ለዛሬው ግን ማሪያ ኬሪ All I Want for Christmas is You ስትል ያቀነቀነችውን ዜማ ጋብዤ ልሰናበታችሁ። ጽዮን ግርማ ነኝ። ደህና አደሩ።
Want a lot for Christmas. There is just one thing I need. I don't care about the presents underneath the Christmas tree. I just want you for my own, more than you could ever know. Make my wish come.
Yeah.
አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። የደቡብ ሱዳን ፕሬዚደንት ሳልቫ ኪር ነባሩን የሀገሪቱን 10 ክፍላት ሀገር አፍርሰው በ28 አዲስ ክፍለ ግዛቶች ተክተዋል። የወሰዱት እርምጃ ግን አስተችቷቸዋል። ሚስተር ኪር የደረሱበት ውሳኔ ከሁለት ዓመታት የእርስ በርስ ጦርነት በኋላ ባለፈው ዓመት ነሐሴ ከተቃዋሚዎች ጋር የተደረሰውን የሥልጣን ክፍፍል ስምምነት ይቃረናል ሲሉ ተቺዎች ያስረዳሉ። ፕሬዚደንቱ በወሰዱት በዚህ እርምጃ ላይ ከሽምቅ ተዋጊዎቹ አመራር በኩል እስካሁን የተሰጠ አስተያየት የለም። ኪርና የአማጽያኑ መሪ ሪክ ማቻር የሰላሙን ስምምነት በማፍረስ በተደጋጋሚ እርስ በርስ ይወነጃጀላሉ። በሶሪያ ጠንካራ ነው የሚባለው የአንደኛው ሽምቅ ተዋጊዎች ቡድን አዛዥ ደማስቆ አቅራቢያ በተካሄደ የአየር ጥቃት ተገድሏል። ዛህራን አሉሽ ትላንት ለተገደለበት የአየር ጥቃት የሶሪያ ጦር ሰራዊት ኃላፊነቱን ወስዷል። አሉሽ እስላማዊ ሰራዊት የተባለውን ቡድን የመሠረተ ሲሆን የቡድኑን በርካታ መሪዎችን በመመልመል ይታወቃል። ዜናው አበቃ።
የዛሬውን ፕሮግራም እዚህ ላይ ያበቃን። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ነበር እስካሁን አብራችሁን የቆያችሁ። ነገ እሁድ እስከምንገናኝ ማለት በሶስት ሰዓት እንገናኛለን። እንደገና መልካም ምሽት። አዲሱ አበበ ነኝ። ንጉሱ ታምሬ ፕሮግራሙን ሲያቀናብር አብሮኛ ምሽቷል። ደህና ደሩ።
This program has come to you from the Voice of America, Washington.